ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
አድማጮቻችን ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጻሕፍት ዓለም ፕሮግራማችን ይቀርባል። በገነነ መኩሪያ የተደረሰውን የኢሃፓና ስፖርት መጽሐፍ ትረካ ክፍል 11 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
የወያኔ አገዛዝ ከተቃዋሚዎች ጋር ድርድር እያደረግኩ ነው የሚለው ቲያትር ሲዘገብ የቆየና እርምጃው ለማስመሰል የተደረገ ሴራ መሆኑ በህዝብ የተጋለጠ ሲሆን፣ ሰሞኑን አገዛዙ የምርጫውን ስርዓት ለመቀየር ዝግጁ ነኝ ማለት ፕሮፓጋንዳ እየነዛ ይገኛል። የምርጫው ስርዓት የአብላጫ ድምጽና የተመጣጣኝ ድምጽ ስርዓት እንዲከተል የሚስማማ መሆኑን ገልጾ የተመጣጣኝ ስርዓት ከድምጹ 20 ከመቶ እንዲሆን እስማማለሁ በማለት ተደራዳሪ ለሚባሉት ክፍሎች ገልጿል ተብሏል። የተመጣጣኝ ድምጽ ወደ 20 ከመቶ ከፍ ማለቱ 110 የሚሆን ተጨማሪ የምክር ቤቱን መቀመጫ ስለሚጨምር ዴሞክራሲውን እንደሚያሰፋ በመግለጽ የወያኔ ተወካዮች እየተመጻደቁ ይገኛሉ። የችግሩ መንስኤ ያለው ሌላ ቦታ ነው የሚሉ ወገኖች ይህንን የወያኔ ሐሳብ ላም ባህሉ አለበት ኩበት ለቀማ ብለውታል። በአገሪቱ ውስጥ ያለው ዋናው ችግር የተለያዩ ተቋሞች ማለትም የፍርዱ፣ የጸጥታውና ያስተዳደሩ እንዲሁም የምርጫው አካሎች ባንድ ኃይል ቁጥጥር ስር ውለው አምባገነን አገዛዝ መንሰራፋቱ መሆኑ የማያከራክር ሲሆን፣ ይህ ክስተት ጎልቶ በሚታይበት ሁኔታ የምርጫው ስርዓት ያብላጫ ሆነ ተመጣጣኝ መሆን ምርጫውን ፍትሐዊም ሆነ ዴሞክራሲያዊ አያደርግም በሚል ዜጎች አስተያየታቸውን ይሰጣሉ። ባለፉት 3 ወራት የኢትዮጵያ የውጭ ንግድ ከታቀደለት በታች መሆኑን የወያኔ የንግድ ሚኒስቴር አስታውቋል። በዚህ ዓመት በመጀመሪያዎቹ 3 ወራት 972 ሚሊዮን ዶላር ዋጋ ያላቸው ምርቶች ወደ ውጭ ተልከው የውጭ ምንዛሪ ያስገኛሉ ተብሎ የተጠበቀ የነበረ ቢሆንም የተላከው ከ678 ሚሊዮን ዶላር እንዳልበለጠ ተጠቁሟል። በውጭ ንግድ በኩል መቀነስ የታየባቸው ምርቶች በርካታ ሲሆኑ ከነዚህም ውስጥ የወተት፣ የቆዳ፣ የቀንድ ከብቶች፣ የማዕድን ምርቶችና የኤሌክትሮኒክስ ዕቃዎች ይገኙባቸዋል። በቅርቡ የብር አቅም እንዲቀንስ መደረጉ ወደ ውጭ የሚወጡትን ዕቃዎች ለመጨመር ያስችላል የሚል መግለጫ እየተሰጠ ቢሆንም የብሩ ቅነሳ በአገር ውስጥ ምርቶችን ዋጋ እንዲጨምሩ ከማድረግና የሚመረቱትን ምርቶች መጠን እንዲቀንስ ከማድረግ በስተቀር የሚያመጣው ትርፍ የለም በማለት ብዙዎች ይተቻሉ። በተያያዘ ዜና በመስከረም ወር የነበረው የምግብ ዋጋ ግሽበት በ13.2 ከመቶ ያደገ መሆኑን መረጃዎች ያመለክታሉ። በአስመራ ከተማ 28 ሰዎች ተገድለው ከ100 በላይ ቆስለዋል በማለት የተሰራጨው ዜና ሐሰት ነው በማለት የሻቢያ ባለስልጣኖች እያስተባበሉ ይገኛሉ። የሻቢያ ባለስልጣኖች ዜናውን ያስተባብሉ እንጂ በቦታው ተገኝቶ ሁኔታውን ሊያረጋግጥ የሚችል ገለልተኛ የሆነ ጋዜጠኛ ወደ አገር እንዲገባ አልፈቀዱም። በሌላ በኩል ባለፉት 2 ቀናት ከግጭቱ ጋር ተያይዞ በርካታ ሰዎች መታሰራቸውን የሚደርሱ መረጃዎች እየገለጹ ሲሆን በድሜ ለጋ የሆኑት የተፈቱ መሆናቸውና በርካቶች አሁንም እንደታገቱ መሆናቸው ታውቋል። እውቁ ገጣሚ፣ ጸሐፊ፣ ጋዜጠኛ፣ መምህርና የፍልስፍና ሊቅ የነበረው ሰለሞን ደሬሳ በተወለደ በ80 ዓመቱ በአሜሪካን አገር በሚኒሶታ ክፍለ አገር ከዚህ ዓለም በሞት ተለይቷል። በምዕራብ ኢትዮጵያ ወለጋ ውስጥ የተወለደው ሰለሞን ደሬሳ የድርሰት ችሎታውን ያሳየው ገና በለጋ ዕድሜው ሲሆን ልጅነት በሚል ርዕስና ዘበት እልፊቱ ዋሉጣት በሚሉ ርዕሶች የጻፋቸው ግጥሞች ተደናቂነትን ያተረፉ ናቸው። በ1960ዎቹ ከገዳሙ አብርሃ ጋር በእንግሊዝኛ ቋንቋ ሲያዘጋጅ የነበረው አዲስ ሪፖርተር ላይ በርካታ ጽሑፎችን ያበረከተ ሲሆን ዲ ሃይፈኔትድ ኢትዮጵያን የሚለው እና እንዲሁም ዳይም ኖቨል የተባሉት የሚታወሱ ናቸው። ሰለሞን ደረሳ በሰባዎቹ መጀመሪያ ላይ ወደ አሜሪካ መጥቶ ለረጅም ጊዜ በሚኒሶታ ዩኒቨርሲቲ የሃይማኖት ንጽጽርና ፍልስፍና ትምህርት ሲያስተምር ቆይቷል። ባደረገው ኑዛዜ መሰረት በሚቀጥለው ቅዳሜ የሰለሞን አስከሬን የማቃጠል ስርዓት እንደሚፈጸምበት ተነግሯል። በማደጋስካር የገባው የወረርሽኝ በሽታ ካለፉት 50 ዓመታት ወዲህ በአገሪቱ ከታዩት በሽታዎች የከፋ መሆኑ የተገለጸ ሲሆን በሽታው ከታየበት ካለፈው ዓመት ነሐሴ ወር ጀምሮ ከ1800 ሰዎች የተለከፉ መሆናቸውና ከእነዚህ ውስጥ 127 የሆኑት ሕይወታቸውን እንዳጡ ተነግሯል። ወደ ሌሎች የአፍሪካ አገሮች ሊስፋፋ ይችላል የሚለው ስጋት አሁንም በስፋት ያለ ሲሆን ከተጠቀሱት አገሮች መካከል አንዷ ኢትዮጵያ መሆኗም ይታወቃል። በደቡብ አፍሪካ በኳዙሉ እና ናታል ክፍለ ሀገር በፖለቲካ ምክንያት ሰዎች እየተገደሉ መሆናቸው ተነገረ። ካለፈው ዓመት ወዲህ ቢያንስ 40 ሰዎች በተለያዩ ምክንያቶች መገደላቸው ሲታወቅ ግድያ እየተካሄደ ያለው የአፍሪካ ብሔራዊ ኮንግረስ ፓርቲ ሊመራ የሚችለው ግለሰብን ለመምረጥ በሚካሄደው ትግል መሆኑ ታውቋል። ግድያ የሚያካሄዱት የፖለቲካ ሰዎች የሚቀጠሩ ነፍሰ ገዳዮች አማካይነት ሲሆን የሚያተኩሩት ተቀናቃኞቻቸው ላይ ነው ተብሏል። ከቅርብ ጊዜ ወዲህ ትኩረት እያገኘ የመጣው ይህ የፖለቲካ ግድያ በፖሊሶችና በጸጥታ ኃይሎች ክትትልና ቁጥጥር የማይወሰድበት በመሆኑ መጠኑ እየሰፋና እየጠነከረ በመሄድ ላይ ነው ተብሏል። የማሊ፣ የናይጀርና የቡርኪና ፋሶ የጋራ ወታደራዊ ጥምር ኃይል በሳህል መካከለኛ ግዛት እንቅስቃሴ የጀመረ መሆኑን የፈረንሳይ ወታደራዊ ቃል አቀባይ አጃንስ ፍራንስ ፕሬስ ለተባለው የዜና ምንጭ ከሰጠው መረጃ ለማወቅ ተችሏል። አዋቢ በሚል የኮድ ስም እንቅስቃሴ የጀመሩት ወታደሮች በመቶዎች የሚቆጠሩ ሲሆን በሶስቱ አገሮች የጋራ ወሰን ላይ በመዘዋወር የአማጽያንን ዝውውር ለመቆጣጠርና ለማገድ መሆኑ ታውቋል። ቻድና ሞሪታንያን ጨምሮ አምስት አገሮች ያሉበት የጋራ መከላከያ ኃይል በቁጥር 5000 የደረሰ ሲሆን እንቅስቃሴውን ያጠናክራል ተብሏል። አድማጮቻችን፣ ለዛሬ ያጠናቀርነው ዜና በዚሁ ይጠቃልላል።
Nagi damu gudamu Nagi damu gudamu Ima chun tur meda Yanesu gudamu Uga ushibu ye Shibuye Ijare usat Tise je utaye Tomulo Tomadro Iyete gaddele Lageru jegnaneu ተገኒት ባለ ላገሩ ጀግናነው ተገኒት ባለ ጋው ሽቡይ ጋው ሽቡይ ይጫሬው ሳት Nagi damu, gudamu Nagi damu, gudamu Besanjaye uga Kalak loka fer Telat sindai de frat Yagir nidumber Go, Shibuye Ichare usat seje utaye nagidamu gedamu nagidamu gedamu
dam dam siota siwordu sinagudu siasgamaggu ara hizbochin siagalmitlarnetu siaddu አቁን ሲያወጣ ሽንገላን ሲያከስ ደም ዳቦ ለተራበው ያለ የነጎደ ባመጽ ውስጥ የጠረጨ የመራራውን ትግል ሂደት የቋጨ ከዋዜማው ጋር የተጫጨ ደም የትግል ጥሩ ይደወል ደዋይ ለተከታዩ ወንኔን አዳይ እንደ ጨረር ፍንጥቅቅባይ የዋሽ ትዝታ የመስከረም 68 ቦይ የግንቦት 69 የመይደይ ደም ዱካ ተላሜ ወታውራዱን ገምጋሚ ትምርት አክሳሚ ታጋይ ኮትኳጅ ታጋልሚ ፈጥኖ ደራሽ ጭቁን ሰሚ አዎ ደም ጸረዝቦችን የሚሸነቁት ታጋዮችን የሚያንጥ ባንዳንጃውን መድረቦርቧሪን የሚያጋልጥ ሹምባሾችን የሚያፋጥጥ የሚያባረር የሚያራውጥ ለፋሽስት ጃንደረቦች ምስ የሚሰጥ ደም አልገዛም እያለም ይስገመገም አልጨቆንም እያለም ይተም ላርነቱ አብሮ የሚያድም ደም የዛ የጨቆን የታረደ በሽፍንፈል ደም የዛ የጨቅላ የታረደ በሰው በላ ደም ቢሉ ያህያ ደም እንዳይመስልህ ደም ቢሉ የውሻ ደም እንዳይመስልህ ቀን ይዞልህ ያረከስከው ከሽንቱ ደም ደም የላባደሩ ጥሪ ደወል በተረጨ ቁጥርም ይጋጋል ደም ያርሶ አደሩ ቋሚ ልሳን ላርነቱም ይገነገን ደም ቢሉ የአባት እናት ፍንጥቅጥቅባይ እንደርችት ደም የወጣቱ የውጋ በለው ድምፅ ባንዲራ ለዋሽ ሞራል የሚያነጽ መንደራችን በደም ስገረዳዎች አብባ ታየች ደምቃ የፋሽስት መሬት ደምቃ የደም ጎርፍ በየአስፋልቱ በየቦዩ ተንቆርቆሮ ያውም ሜሎጋ የጉድሮ አዎ አብተንጫጭ በታጋይ መታረት ተቆጭ ወንዞች አደሙ በታጋይ ሬሳ ስለገሙ ፍረጅን ምድሪቷ በታጋይ ደም የተዋግሽቷ ፍረጅን ጉዟ የታጋይ ደም ርጉዟ ፍረጅን ሰንደቂቷ በታጋይ ደም የቀለምሽቷ ፍረጅን ማጭድ መዶሻዬ የድልጎ ቀዳጅ አርማዬ ፍረጅን ከይኮኮም መሬ የጨለማ ጉዞ ብርሃን አዳዬ ፋሽዝም ግሞ ተነፈሰ መድሩም በደም አለበሰ የታጋይ ደም ተነነ ፋሽስቶችን ኮነነ የደም ዳመና ሰራ ህዝቡላ መጻጠራ በዛ ረዳቱ በፋሽስት መሰቃየቱ ሰማይ ደም መሰለ የአባይ ደም ልዋይ ሰንደቁን ተከለ ተራሮች ኮረብቶች ጋራ ቁልቁለቶች ሜዳ ጠረሮች ተጣሩ ኑ አሉ በታጋይ ልጃቸው ይቆሩ ከይሃፓ ጋር አበሩ ከይሃሰ ጋር አበሩ ጭቁን የጭቁን ልጅ ተባበር ቤተ ፋሽስቱን ቤተ መንግስቱን መዝብር በርብር የይሃፓን የድል ሰንደቅ በታጋይ ደም አድምቅ ደም ደም አስፋልት ላይ ተንዠር ጎማ ያድር አሸዋ መጦትም አይቀር ለመደቡ ለአንድነቱም ይከራከር ደምበራካ ላይ የታጋዩን የባንዳውን መንደር ላይ ደም ደም ደም
ከመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 11 ሰንጋተራ መሐመድ መኖር የሚፈልገው ድሬዳዋ ውስጥ ነው። በእግር ኳስ ለማደግ ደግሞ ወደ አዲስ አበባ መጓዝ ይፈልጋል። የአዲስ አበባ እንዲሄድ ድርጅቱ አልፈቀደለትም። ድሬዳዋ ውስጥ ደግሞ እድገት አልሰጡትም። ክረምት ገብቶ ውድድር ሲዘጋ የአመት ፈቃድ ወስዶ ተመልሶ ወደ ጅቡቲ ሊሄድ ፈለገ። ምክንያቱም የሚያገኘው ብር ብዙ ቀዳዳ ይሸፍንለታል፣ ደግሞም ገንዘቡ ጥሞታል። ነገር ግን ሶማሌ ውስጥ ክለቦች ይፈልጉት ስለነበር እንዲጫወትላቸው አግባቡት። ብዙ ገንዘብ እንደሚሰጡትም ቃል ገቡለት። ኢትዮጵያ ውስጥ ያለው ውድድር ሳይጀመር ቶሎ ገንዘብ ሰርቶ ሊመጣ ወደ ሞቃዲሾ ሄደ። እዚያም ወገል ፊያት ለተባለ ቡድን መጫወት ጀመረ። በከተማው ውስጥ በጣም ታዋቂ ሆነ። የታንዛኒያ ክለብ ለአፍሪካ ሻምፒዮና ከወገል ጋር ለመጫወት ፕሮግራም ነበረው። የቡድኑ አምበል መሐመድ ዑስማን ነው። ጨዋታውን የሚመሩት ዳኞች ከኢትዮጵያ ነው የሄዱት። ዳኞች ከግጥሚያው በፊት የተጫዋቾችን ሕጋዊነት ለማረጋገጥ ፓስፖርታቸውን የአፍሪካ እግር ኳስ ፌዴሬሽን ከላከው ታሴራ ጋር ያስተያያሉ። በየክፍሉ የተጋጣሚ ተጫዋቾችን ፓስፖርት አምበሎች ይመረምራሉ። የታንዛኒያ ክለብ ሲፈተሽ የሶማሌው አምበል አብሮ ከዳኞች ጋር ቼክ ያደርጋል። የታንዛኒያ መልበሻ ክፍል ዳኞቹና የወገል አምበል የነበረው አብረው መሄድ ጀመሩ። ዋናው ዳኛ ለረዳቱ የሶማሌ ተጫዋቾች አስቸጋሪዎች ናቸው አለው። እንዴት? ያታልሉሃል። በደንብ መናበብ አለብን። ብንናበብም አስቸጋሪ ናቸው። የትኛውን እንቆጣጠር? በተለይ አምበሎቻቸው ጨቅጫቆች ናቸው። አጠገባቸው የነበረው መሐመድ ጣልቃ ገባና በአማርኛ የሚጨቃጨቀው የሶማሌ አምበል ብቻ ነው አለ። ምን አልክ? የሶማሌ ተጫዋች እናንተ እንደምታስቡት አይደለም። አማርኛ የምትችል አልመሰለንም። እሞክራለሁ። የት ተማር? ሰንጋተራ። ሰንጋተራ የት? ንጉሴ ቤት። ታውቀዋለህ የንጉሴን ሆቴል? እንዲያውም አንድ ቀን ካንተ ጋር ምሳ አብረን በልተናል። አንተ? አዎ። አላምንህም። ባታምንም የሆነውን ነው የምነግርህ። ዳኛውና መሐመድ ተፋጠጡ። ከእንዲህ አይነት ሰው ጋር ሰንጋተራ ምሳ መብላቱ ምንም ትዝ ሊለው አልቻለም። አማርኛ መቻሉም አስገርሞታል። አይሰማም ብለው በማማታቸው ግን አሳፍሯቸዋል። ወደ የታንዛኒያ ክለብ መልበሻ ክፍል ሳይገቡ በር ላይ ሆነው መነጋገር ጀመሩ። محمد ጸጉሩን ሙልጭ አድርጎ ስላስወገደ ማንነቱን ለማወቅ ያደናግራል። ዳኛው ማንነቱን አጥብቆ ሲጠይቀው ሚግነኝ ብሎ ሲነግራቸው ተገረሙ። የሚያደንቁትን ተጫዋች በማግኘታቸው ተደስተው ተቃቀፉ። ሰንጋተራ ንጉሴ ሆቴል አሁን የመድን ህንጻ የተሰራበት በወቅቱ የማይመጣ የስፖርት ሰው አልነበረም። ዳኛው ተጫዋቹና ተመልካቹ ከጧት ጀምሮ የሚተራመሰው እዚያ ሆቴል ነበር። ትኩስ የኳስ መረጃ ይገኛል። የስፖርት ወሬ የሚተነተነውና የሚሰለቀጠው እዚያ ነበር። ከመለያየታቸው በፊት ዳኛው እዚህ እንዴት መጣ አለው። ያመት ፈቃድ ወስጄ ነው። ትመለሳለህ? ትንሽ ሸቅዬ ወደ አገሬ ጋዋለሁ። ቤተሰቦቼ መጣው እዚያው ናቸው። በጨዋታው መሐመድ በቀይ ወጣ። ዳኛውን ቢለምነውም ሊያዝንለት አልቻለም። ማታ እራት ተገባበዙና ተለያዩ። ከመሄዱ በፊት ግን ከዳኞቹ ላንዱ ለቤተሰብ የሚደርስ ወረቀትና ገንዘብ ሰጠው። ዳኛው ወረቀቱን ለሌላ ሰው ያደርሳል። ተቀባዩ ቤተሰቡን ስለሚያውቅ ወስዶ ይሰጣቸዋል። በምን እንደሆነ ባይታወቅም አዲስ አበባ ያለው መልእክተኛ ወደ ድሬዳዋ መስደድ ሲገባው ገንዘቡን ወስዶ ሌላ ደብዳቤ ጽፎ የሚክ በማስመሰል ለደህንነት ክፍሉ ላከው። መሐመድ ለወገር ሲጫወት በጣም ታዋቂ በመሆኑ ከብዙዎቹ ትላልቅ ሰዎች ጋር ተግባብቷል። አንዳንዶቹ ሹሞች ናቸው። በሶማሌ ውስጥ የሚገኙ ኢትዮጵያውያን ስደተኞች ወደ አውሮፓ እንዲሄዱ አድርጓል። አንድ ቀን ያረፈበት ሆቴል ምሳ የበላ በነበረበት ወቅት ሰው እንደሚፈልገው ተነገረው። ወደ ውጭ ሲወጣ ልጁን አስታወሰው። ብርቱካን ሰፈር ውስጥ ያውቀዋል። አሮጌውን ጫማ ወደ አዲስ አበባ ከላኩት ልጆች አንዱ ነው። ስለዚያ ጫማ አንስተው ተነጋገሩ። አሮጌው ጫማ በጠፋ ጊዜ የሆቴሉ ሰራተኞች የቀለዱበትን ሁኔታ እንዲሁም ኬላ ላይ ፈታሾቹ ሽታው አስደንግጧቸው የተናገሩትን ለልጁ አወራለትና በጫማው ተሳሳቁ። ውስጡ ስላለው ምስጢር ግን ልጁ ለመሐመድ አልነገረውም። ሞቃዲሾ እያሉ ልጁ ችግር ላይ ስለነበር ሆቴል ውስጥ አብሮ አቆየው። እዚያ ያሉት ባለስልጣኖች በችሎታው ስለሚወዱት ለነሱ ነግሮለት ወደ አውሮፓ እንዲልከው ነመነው። ይህን ሊያስጨርስ የሚችል ሰው ያለው ሌላ ከተማ በመሆኑ ልጁና መሐመድ ሰውየውን ለማግኘት ወደ ሀርጌሳ ሄዱ። ከጥቂት ጊዜ በኋላ ፕሮሰስ ጨርሶለት ወደ ጣሊያን ላከው። በሌላ ቀን አንድ ሰው ያረፈበት ሆቴል ስልክ ደውሎ ባህሩ ነኝ ብሎ ተዋወቀው። ተገናኝተው ብዙ አወሩ። በስልክ ሲያወሩ ድምፁ ከሆነ ሰው ጋር ተመሳስሎበታል፣ ግን ከማን ጋር እንደ ተመሳሰለበት ጠፋበት። መሐመድ ለተወሰነ ጊዜ ሶማሌ ውስጥ ሰንብቶ ወደ ድሬዳዋ ተመለሰ። የመስሪያ ቤቱ ኃላፊዎች ወደ ቡድኑ ሲቀላቀሉት ካሁን በኋላ የትም መሄድ እንደማይችል አሳሰቡት። መጠነኛ ደሞዝም ጨመሩለት። በዚያኑ ዓመት በ1979 ዓመተ ምህረት የኢትዮጵያ ሻምፒዮና አዲስ አበባ ላይ ተደረገ። ጨርቃ ጨርቅና ጊዮርጊስ ያደረጉት ጨዋታ ትልቅ ትንቅንቅ የታየበት ነበር። ጊዮርጊስ 3-1 ተሸነፈ። በ1969 ዓመተ ምህረት የኢትዮጵያ ሻምፒዮና ጨርቃ ጨርቅ በመሐመድ ዑስማን ወሳኝ ግብ ጊዮርጊስን ከዋንጫ ሽሚያ አስወጥተው ነበር። አሁን ግን ጊዮርጊስ ውጤቱን ተቀልብሶ ያለፈውን ብድር መመለስ ችሏል። በጨርቃ ጨርቅ የማስተዛዘኛዋን አንድ ግብ ያስቆጠረው መሐመድ ዑስማን ነበር። ይህች ግብ የሕይወቱን ምዕራፍ እንደምታመሰቃቅል እንዴት ማወቅ ይቻላል? የኢትዮጵያ ቴሌቪዥን የስፖርት ፕሮግራም ጊዮርጊስ ጨርቃ ጨርቅን 3-1 ማሸነፉን ዘገባ ሰራና የጨዋታውን ምስል አሳየ። ጋዜጠኛው ጨርቃ ጨርቅ ቢሸነፍም የማስተዛዘኛዋን ግብ ያስቆጠረው መሐመድ ዑስማን ያሳየው ብቃት አድናቆት ሊቸረው ይገባል ብሎ ሐተታውን አጠናቀቀ። በቤታቸው ቁጭ ብለው በቴሌቪዥን የስፖርት ዘገባውን ሲከታተሉ ከነበሩት ውስጥ አንድ ሰው አሁን ያዳመጠውን ስም በመስማቱ ተገረመ። ምስሉንም በቲቪ ስላየ የሚፈልገው ሰው እሱ መሆኑን አረጋገጠ። ስሙንም መዝግቦ ያዘው። የሚፈልገው ሰው ጋር ለመነጋገር ጉዞውን ቀጠለ። መሐመድ በውድድሩ ላይ አድናቆት ስላገኘ ለኢትዮጵያ ብሔራዊ ቡድን ተመረጠ። የስፖርት ቤተሰቡ መሐመድ ብሔራዊ ቡድን ውስጥ መካተቱን በጣም አስደስቷቸዋል። ደግሞም በጣም ይፈልጉታል። ከክረምት በኋላ ኢትዮጵያ የ1980 ዓመተ ምህረቱን የምስራቅ አፍሪካ ዋንጫ ታዘጋጃለች። መሐመድ እዚህ ቡድን ውስጥ ከገባ ውጤታማ ያደርገናል በሚል ተመልካቹ ተስፋ ሰነቀ። ከዚህ በፊት በብሔራዊ ቡድን ውስጥ ወሳኝ ግብ በማስቆጠር ብቃቱን አሳይቷል። አሁንም የትናንቱን ታሪክ እንደሚሰራ እርግጠኛ በመሆናቸው በቡድኑ ውስጥ መካተቱን ሁሉም ተስማምተውበታል። የምርጫው ደብዳቤም ደርሶታል። ውድድሩ አልቆ ወደ ድሬዳዋ ተመለሱ። የድሬዳዋ ጨርቃጨርቅ ተጫዋቾች አብዛኛዎቹ ቋሚ ሰራተኞች ናቸው። ትሬኒንግ የሚሰሩት ከሰዓት በኋላ ነው። ጠዋት የሥራ ገበታቸው ላይ ይገኛሉ። የልምምድ ሰዓት ደርሶ የሥራ ልብሳቸውን ያወልቁና የስፖርት ትጥቃቸውን አድርገው ከድርጅቱ ጀርባ በሚገኘው ሜዳ ሄደው ይሰራሉ። ልምምድ ሜዳ ለመሄድ የተሻለ የሚሆነው በጓሮ በኩል ባለው መውጫ ነው። መሐመድ ዑስማን ሰዓቱ ሲደርስ የሥራ ልብሱን አውልቆ የስፖርት ትጥቁን ለበሰ። በሰፊው የጨርቃጨርቅ ፋብሪካ ግቢ ውስጥ ከአንዱ ቢሮ ወደ ሌላ እየገባ ጓደኞቹን ሰላም ይላል። የሰሞኑም የከተማ ውስጥ ወሬ እያወራ ይቆያል። መሐመድ ዑስማን ሰዓቱ ሲደርስ የሥራ ልብሱን አውልቆ የስፖርት ትጥቁን ለበሰ። በሰፊው የጨርቃጨርቅ ፋብሪካ ግቢ ውስጥ ከአንዱ ቢሮ ወደ ሌላ እየገባ ጓደኞቹን ሰላም ይላል። የሰሞኑንም የከተማ ውስጥ ወሬ እያወራ ይቆያል። ወደ ሜዳ ከመሄዱ በፊት እንዲህ ማድረጉ የተለመደ ተግባሩ ነው። ዛሬም የልምምድ ሰዓት እስኪደርስ ወደ አንዱ ቢሮ አመራ። የግቢውን ዋና መንገድ ተሻገረ። መንገዱን እያቋረጠ ሳለ ላንድ ሮቨር መኪና በአንደኛው ጥግ ላይ ቆማ ተመለከተ። ያያት በጨረፍታ ነበር። የውስጥ ስሜቱ ግን ላንድ ሮቨሯ በደንብ እንዲመለከት ስለገፋፋው በሙሉ አይኑ ተመለከታት። ሰዎች በውስጡ ተቀምጠዋል፣ ግን ከመኪናው አልወረዱም። ባለጉዳይ ቢሆኑ አንዳቸው ወርደው የሚፈልጉት ቦታ ይገቡ ነበር ብሎ አሰበ። ግን ስለዚህ ጉዳይ ምን አስጨነቀኝ ብሎ በስፖርተኛ አካሄድ ነጠር ነጠር እያለ ተራመደ። ወደሚፈልገው ቦታ ከመድረሱ በፊት ዞር ሲል ከላንድ ሮቨሯ ጋር ፊት ለፊት ተያዩ። ላንድ ሮቨር ደግሞ ለሱ ደስ አይለውም፣ እንዲያውም ጥሩ ስሜት አይሰጠውም። በ1969 እና 70 ዓመተ ምህረት ከተማው በፖለቲካ ሲታመስ ፋብሪካ ግቢ ውስጥ ላንድ ሮቨር መኪና ከተፍ ይልና ኢህአፓና ሰርጎ ገቦች ናችሁ በሚል ወታደሮች አንዳንድ ሰዎችን አፍሰው ይወስዱ ነበር። አንድ ጊዜ እሱም በተወሰኑ ሰራተኞች ጋር ታፍሶ ሄደ። ሆኖም ስፖርተኛ ነው፣ በስህተት ነው የተያዘው በሚል ለቀውታል። ከተማ ውስጥም ቢሆን ላንድ ሮቨር ከሌላ አቅጣጫ እየበረረ መጥቶ ድንገት ፍሬን በመያዝ ከመሃል ወታደሮች ዱብ ዱብ ይላሉ። እዚህ አካባቢ በር ሰብረውም ቢሆን ተፈላጊውን ሰው በመያዝ ላንድ ሮቨር ላይ ጭነው እየቀጠቀጡ ይወስዳሉ። መሐመድ ላንድ ሮቨር ሲያይ እነዚህ ነገሮች ትዝ ይሉታል። እዚህ ግቢ ዛሬ የቆመችው ላንድ ሮቨር ሰላማዊ መሆን አለባት። መሐመድ ከጓደኞቹ ጋር ተጫውቶ ወሬውን ጨረሰ። ግን አንድ ነገር ይቀረዋል፣ የገንዘብ ጉዳይ። በየወሩ 20 የሚሆኑ ሰራተኞች ገንዘብ ያስቀምጡና ዕጣ እየጣሉ የደረሰው ይወስዳል። ከቢሮው ሊወጣ ሲል ገንዘብ ሰብሳቢው እንኳን ደስ አለህ አለው። ለምኑ? ብሔራዊ ቡድን በመመረጥህ። አመሰግናለሁ። እንዳለፈው ጊዜ ታኮራናለህ? በሚገባ መሐመድ እዚህ ቢሮ በመጣ ቁጥር ግድግዳ ላይ የተሰቀለውን ፎቶ መመልከት ደስ ይለዋል። በ1975 ዓመተ ምህረት የኢትዮጵያ ሻምፒዮና ሲሆኑ አዲስ አበባ ስታዲየም የተነሱት ነው። በፎቶው ላይ እሱ ቆሟል። አጠገቡ የነበሩትን እያየ ፈገግ አለ። ወቅቱንም አስታወሰ። ግንባሩን ዳሰሰ። ይሄን ጠባሳ አይረሳው። አስራት አዱኛ በክርን ብሎ ግንባሩን ቀዶት ደሙን እያዘራ ተጫወተ። እንዲህ አይነት መስዋዕትነት ተከፍሎ ነበር ዋንጫውን ያነሱት። ይህ ፎቶ በትዝታ ብዙ ነገር ይመሰክራል። ጥቂት ደቂቃ ቢሆንም የሚበቃውን ያህል አየና ወሬውን ጨርሶ ሊወጣ ሲል ገንዘብ ሰብሳቢው ሳልነግርህ አለው። ምን? እጣው ላንተ ደርሷል። እውነት? አዎ። የዚህኛውን እጣ ገንዘብ ግን አልከፈልክም። ላምጣ? የቀረኸው አንተ ነህ። ክፈልና ውሰድ። ስንት ነው የሚደርሰኝ? ተቆራርጦ 190። አሁን ትሰጠኛለህ? ያንተን ክፈልና ትፈርማለህ። ደግሞም ከቢሮ ልወጣ ስለሆነ ቶሎ አምጣ። መሐመድ የልምምድ ሰዓት ከማለፉ በፊት ገንዘቡን ለማምጣት ወደ ክፍሉ እየተጣደፈ ሄደ። ከሳጥኑ ውስጥ ያወጣና ሰጥቶ ሙሉውን ተቀብሎ ያስቀምጣል። ገንዘቡን ለምን መዋል እንዳለበት በሐሳቡ እየቀመረ ተጓዘ። ብዙ ቀዳዳዎች አሉበት። በዚህ ገንዘብ እነዚያን መሸፈን አለበት። ወደ ክፍሉ ለማምራት መንገዱን እያቋረጠ ሳለ ላንድ ሮቨር ውስጥ የነበረው ሰው ጠራው። ሰውነቱ ገዘፍ ይላል። ሰውየው ጨበጠውና አቀፈው። የሞቀ ሰላምታ ሰጠውና ወሬ ጀመሩ። እንዴት ነው ኳስ? አለው። ጥሩ ነው። አድናቂህ ነኝ። በጣም አመሰግናለሁ። ጊዮርጊስ ላይ ያገባኸው ግብ አሪፍ ነው። አይተኸዋል? አዎ፣ እዚያ ነበሩ። ምን ዋጋ አለው? ተሸነፍን እንጂ። ላንተ ግን ጥሩ ነው። እንዴት? ለብሔራዊ ቡድንም ተመርጠሃል። አዎ፣ ደብዳቤ ደርሶኛል። እኛም ለእርሱ ነው የመጣ ነው። ለምኑ? በአስቸኳይ ይፈልጉሃል። ማን? ፌዴሬሽኑ። ለምን? እሱን እዚያ ይነግሩሃል። ከእኛ ጋር ትሄዳለህ። አሁን ነው? አሁን ትኬትም ይዘናል። አውሮፕላኑ በሰላሳ ደቂቃ ውስጥ ይነሳል። ፍጠን ግባ። ሁለቱ እያወሩ ሳለ ሌላ ሰው ከመኪና ወረደ። ሰዎቹ እያዋሩት መኪና ውስጥ አስገቡት። እነዚህን ግለሰቦች ስፖርቱ አካባቢ አያውቃቸውም። የሆነ ነገር ደስ አላለውም። በ1969 ዓመተ ምህረት ቢሆን በጥርጣሬም ወጣቱ ስለሚታሰር ሰዎች መጥተው በላንድ ሮቨር ቢወስዱት ችግር የለውም። ምክንያቱም ወቅቱ የፈጠረው ነገር ነው። አሁን ግን እንደ በፊቱ ቀውጢ ጊዜ አይደለም። እናም የሰዎቹ አቀራረብ አላስደሰተውም። ከዚህ በፊት ለብሔራዊ ቡድን ሲመረጥ ለመስሪያ ቤቱ ነው ስልክ የሚደወለው። ከአንድም ሁለቴ ለእርሱም ሆነ ለሌሎች የብሔራዊ ቡድን ተመራጭ ጓደኞቹ አስቸኳይ ጥሪ ሲደረግለት በድርጅቱ ቢሮ ነው። አሁን ግን ለመሐመድ ጥሪ የተደረገለት በላንድ ሮቨሯ በኩል ነው። መኪናዋ መንቀሳቀስ እንደጀመረች መሐመድ አንድ ጊዜ ታቆሙልኝ አላቸው። ምን ፈለግ? ቁልፍ አልሰጠሁም። የምን ቁልፍ? የቢሮ። ችግር የለውም። ካልሰጠኋቸው መስሪያ ቤቱ ይቀጣኛል። እኛ እንሰጥልሃለን። እሺ፣ ልብሴን ልቀይር? ምን ያደርግልሃል? እንዲህ ሆኜ በአውሮፕላን እንዴት እሄዳለሁ? የስፖርት ትጥቅ ነው ያደረግከው። የምትሄደውም ለልምምድ ስለሆነ ችግር የለውም። አውርዱኝና ልቀይር። አጠገቡ ያለው ሰው አንድ ጊዜ በክር ፊቱ ላይ መታውና አርፈ ተቀመጥ አለው። አፍንጫውን ስለጎዳው ደም በደም ሆነ። ላንድ ሮቨሯ በሱ ላይ ችግር ልትፈጥር እንደመጣች አወቀ። በጠራራ ፀሐይ የቡድኑ ወሳኝ ተጫዋች ታፍኖ ሲወሰድ ማንም ሰራተኛ ልብ አላለም። ሰዎች እንዲደርሱለት ቢንፈራገትም አጋዥ አላገኘም። በሩ ላይ ሲደርስ ዘበኞቹ እንዲያስጥሉት ቢጮህም ድምፁ ከላንድ ሮቨሩ ወጥቶ ሊያስተጋባለት አልቻለም። ይባስ ብሎ አጠገቡ ያለው ሰው አንገቱን ቆልምሞ ወደ ወረዱ ላይ ጥሎት በግሩ አንገቱን እናፉን ረጥቶ በመያዝ ድምጹንም እዚሁ አስቀረው። የፋብሪካው ሰራተኛ በራሱ ጉዳይ በመጠመዱ ላንድ ሮቨሯ ውስጥ እየተካሄደ ያለውን የጠለፋ ድራማ ልብ ሊለው አልቻለም። መሐመድ የሚያስጥለው ሲያጣ ተስፋ ቆርጦ ለአፋኞቹ እጁ ሰጥቶ በሰላም መጓዝ ጀመረ። ምን አጥፍቶ እንደሚወስዱት ቢመራመርም በሐሳቡ ምን ይመጣለት አልቻለም። ሁለት ጊዜ ቀመሰው የክርን ቡጢና እርግጫ ቢያደናግጠውም ጥቂት ቆይቶ ለመረጋጋት ሞከረና ምንድነው ጥፋቴ ብሎ ቢጠይቅም መልስ የሚሰጠው አልነበረም። መጀመሪያ የወሰዱት የማያውቀው ስፍራ ነበር። ከባድ ወንጀለኞች የታሰሩበት ቦታ ነው። የገባበት ክፍል በጣም ጠባብ ነው። 20 የሚሆን ሰው አለ። ክፍሉ ለመተኛት ቀርቶ ለመቀመጥ እንኳን የማይቻልበት ነው። ሌሊቱን ሙሉ እስረኞቹ ቆመው ያድራሉ። እግሬ መቆማቀቶት መንቀጥቀጥ ጀመረ። በነጋታው ወደ ውጭ ሲወጡ መጀመሪያ ስራቸው መሬት ላይ መተኛት ነው። በዚህ መንገድ እግራቸውን አፍታተው ለምሽቱ ቆሞ ማደር ይዘጋጃሉ። ሶስተኛው ቀን መሐመድ ከዚህ ቦታ ወጣና መኪናዋ ወደ ሐረር ይዛው ሄደች። ሐረር ማዕከላዊ እዝ የሚባል እስር ቤት ወስደው ዋናው መግረፊያ ክፍል አስገቡትና ምርመራቸውን ጀመሩ። ብርቱካን ሰፈር ከነበሩት ወጣቶች አንደኛው ሲገደል፣ ሌሎቹ በድንበር አቋርጠው ከሀገር ወጥተዋል። ሌላው ወጣት 8 ዓመት ያህል ቆይቶ እጁን ሰጥቶ ከመንግስት ጋር አብሮ መስራት ጀመረ። አንደኛው ልጅ ደግሞ ሶማሌ ውስጥ አግኝቶት ወደ ጣሊያን ልኮታል። ይህ ልጅ ከ10 ዓመት በፊት ወደ አዲስ አበባ ሲልከው ጫማ ውስጥ ያለው ነገር ምን እንደነበር አልነገረውም። መሐመድም ቢሆን ጫማው ምስጢር አለው ብሎ ስላልገመተ ከረጅም ዓመት በኋላም አልጠየቀም። አሁን እስር ቤት ገብቶ የሚገረፈው ጫማው ውስጥ በነበረው መረጃ ነበር። መርማሪው እውነቱን በዱላ እያውጣጣው ነው። መሐመድ ነገሩን እንዲህ ያስታውሳል። አንድ ቀን እጄና እግሬን አስረው ሊገርፉ አዘጋጁኝ። ሰዎችን እንዳላይ አይኔን በጨርቅ አስረውኛል። በኔ ላይ የሚመሰክረው ሰው ክፍል ውስጥ ገብቶ ጥያቄ ያቀርብልኝ ጀመር። ይህ ሰው ሶማሌ ውስጥ እንደነበር በሚያቀርበው ማስረጃ ያስታውቃል። ከዚያ ከነማን ጋር እንደምውል፣ የት እንደማደር፣ በጥቅሉ በሞቃዲሾ ቆይታዬ የነበረውን ሁኔታ እያነሳ ያወራል። ሰውየው ሀርጌሳ ሄደህ ነበር አለኝ። አዎ። ከማን ጋር? ስሙን ነገረው። እሱ ኢህአፓ ነበር አይደል? አላውቅም። ልጁ ሐረር እነማንን እንደገደለ ታውቃለህ? አልሰማሁም። እንዴት አታውቅም? መሳሪያ ከአዲስ አበባ ሐረር የምታቀባብለው አንተ አልነበርክ? ይሄ ፍጹም ውሸት ነው። በወረቀት መልእክት አዲስ አበባ ወስደህ የለ? አዎ፣ ግን ለዘመድ የሚሰጥ ሰላምታ ነው። ሌላ ስቃ ትዝ አይለኝም። አስታውስ። በውስጥ አስታውስ ነበር፣ ግን እኔ እንጃ። አሁን የሚጠይቀኝ ሰው ስለ ብርቱካን ሰፈር ልጆች በደንብ የሚያውቅ ነው። ማን ይሆን ይህን መረጃ የነገረው? ሌላ ቃል የሚለው እርግጠኛ ነኝ ስለ ጫማው ነው። ይሄ መዘዘኛ ጫማ ችግር ይዞብኝ እንዳይመጣ ፈራው። ምናልባት ላያውቅ ስለሚችል መካድ አለብኝ ብዬ ተሟገትኩ። ጥያቄው እንደገና ቀጠለ። ጫማ ይዘህ ሄደህ ነበር? የምን ጫማ? አሮጌ ጫማ። የኳስ ነው? አይደለም፣ እነሱ የላኩህ። አዎ፣ ትዝ አለኝ። ጫማው የሚጠገን ነው። ጫማውን ለማን ነው የሰጠኸው? ልጁን አላየሁትም። መጥቶ ከእንግዳ መቀበያ ክፍል ነው የወሰደው። ውስጡ ያለውን ዕቃ ታውቃለህ አይደል? አላውቅም። በጫማው ሶል ውስጥ መልእክት ተጽፎ ተቀምጧል። አላየሁትም። ጫማውን መልሰህ አምጥተሃል? አዎ። ጫማውን ይዘ ስትመለስ የመሳሪያ ቅብብል የት እንደሚካሄድ እነማ እንደሚገደሉ አስወስነ መልክቱን አመጣ አይደል? አረ እኔ ምንም አላውቅም። ጫማውን መልሰ አምጥታል። አምጥቻለሁ ግን አንተ የምትለውን አላደረኩ። ከገዳዩ ባልደረባህ ጋር በቅርቡ ሱማሌ ውስጥ ነበርክ አይደል? ትዝ አይለኝም። እንደውም ለሌላ ሚሽን ወደ ጣሊያን ላከው። አላስታውስም። አሁን የሚጠይቀኝ ሰው በደንብ መረጃ ስላለው አላፈናፍም ብሎኛል። ስለ ጫማው እንዴት አወቀ? ውስጡ ያለው መረጃ እውነት የመሳሪያ ቅብብልና ስለሚገደሉ ሰዎች ስም ያለበት ነው? ይህን ማመን በጣም ይከብዳል። ልጆቹ ሲጠቀሙብኝ ነበር ማለት ነው? አዲስ አበባ ጫማ ጠጋኝ ነኝ ብሎ የተቀበለኝ ልጅ መጥፋቱን ስነግረው የተንገበገበው ለዚህ ነው? ያን ጊዜ ጫማው ፍተሻ ላይ ቢያዝና እንደተባለው ውስጡ አለው የተባለው ዕቃ እኔ እጅ ቢገኝ እዛው ነበር የሚረሽኑኝ። ዛሬም ግርፋቱ አልቀረልኝም። በጫማው ውስጥ ካለው ወረቀት እንዲገደሉ ከተዘረዘሩት ውስጥ አንዱ የኔ ዘመድ መሆኑን ልጁ ስማቸውን ሲጠራ ሰማው። ማመን ነው ያቃተኝ። ዘመዴን ላስገድል መልእክት ሳስተላልፍ ነበር። በጣም ያሳሰበኝ ይህ ወረቀት ከየት ተገኘ? ጥያቄና መልሱ ቀጠለ። ልጁ ለ15 ደቂቃ ያህል ጠየቀኝ። የሚያረካ መልስ ስላላገኙ ነገሩ በጣም አናደዳቸው። ግርፊያውን ሊቀጥሉ ገልበጥ ሲያደርጉኝ አይኔ የታሰረበት ጨርቅ በግማሹ ተፈታ። በዚህን ጊዜ የሚጠይቀኝን ሰው ቶሎ አየሁት። በፍጹም እሱ ይሆናል ብዬ አላመንኩም። ይህማ ሁሉን ነገር ያውቃል። ግን እኔ ምንም ውስጥ እንደሌለሁበት እያወቀ መሳሪያ አቀባብለሃል መረጃ አመላልሰሃል ሲለኝ አስገረመኝ። ልጁ ብርቱካን ሰፈር ውስጥ ከነበሩት ወጣቶች አንዱ ነው። እንዲያውም ብርቱካን ብሎ ለሰፈሩ የኮድ ስም የሰጠው ይሄ ልጅ ነበር። በዚያን ጊዜ የሚያስተባብረው ውይይት ሲካሄድ የሚመራው እርሱ እንደነበር አንድ ቀን ከነርሱ ጋር ባደርኩ ጊዜ አይቻለሁ። ጫማውን የተቀበልኩ ቀን አብሮ ነበር። መልሼ ከአዲስ አበባ ሳመጣ የሰጠሁት ለሱ ነው። ነገሩ አሁን ገባኝ። ወረቀቱ ጫማ ውስጥ ነበር። ጉዳያቸውን ከፈጸሙ በኋላ እሱ ጋር አስቀምጦት እንደነበር ተረዳሁ። አዲስ አበባ ያለውን ልጅ በመልክ አያውቁትም። ምናልባት እኔ ካየሁት በሚል ያኔ ጠይቀውኝ ነግሬያቸዋለሁ። ግን አላመኑኝም። አሁን እዚህ በምገረፍበት ጊዜ ማንነቱን እንድጠቁማቸው ነው። አዲስ አበባ የነበረው ልጅ ሱማሌ ውስጥ ገብቶ የመንግስት ተቃዋሚ ሆኖ ብዙ ተግባር ይፈጽማል ተብሎ ስለታመነ መልኩንና ስሙን እንዲሁም አድራሻውን እንድነግራቸው ነበር። እኔ ግን ልጁን አላውቀውም። ነገር ግን አንድ ሰው ትዝ አለኝ። ይህ ሰው ሞቃዲሾ እያለው ተግባብተናል። በእኔ ወጪ ስልክ ልደውል እያለ ይገለገል ነበር። በድምፁ ነው ያወቅኩት። ጎርነን ያለ ነው። ይሄ ድምፅ ያኔ አዲስ አበባ ጫማውን ለመውሰድ ሆቴል የደወለ ጊዜ ሰምቼዋለሁ። እሱ ከሆነ በእርግጥም ሞቃዲሾ ውስጥ በእኔ ስም የሆነ ነገር ሰርቷል ማለት ነው። ቢሆንም ይህንን ነገር ምን ብዬ ነግራቸዋለሁ? የጠቆመብኝ ልጅ ሞቃዲሾ ያገኘሁት ጊዜ ችግር ላይ ነኝ ብሎኝ ረድቼዋለሁ። እሱ ግን ሰላይነቱን ደብቆ ሲያታልለኝ ነበር። ወደ ጣሊያን የሄደው ልጅ በጣም ጓደኛው ነበር። ሁለቱም ሱማሌ ውስጥ ነበሩ፣ ግን አይገናኙም። በኋላ እንደሰማሁት ይሄ ልጅ ለመንግስት እጁን ሰጥቶ ሰላይ በመሆን ሱማሌ ውስጥ ይንቀሳቀሳል። ጎልማጓቴ በቴሌቪዥን ሲነገር ከሞቃዲሾ መመለሴን አወቀና ስሜን መዝግቦ ያስያዘኝ እሱ እንደሆነ መጨረሻ ደረስኩበት። ሐረር እስር ቤት ሲገርፉኝ የተናገሩት ያባ የሶማሌን ጦርነት ደግፎ መንግስት ሊጥል ሞክሯል፣ አንተ ደግሞ ከሶማሌ ጎሳ የተገኘ ስለሆን ለድርጅቱ መሳሪያ ታቀባብል ነበር። ከሞቃዲሾ ወደ ጣሊያን የላካቸው የኢሃፓ አባላት የነበሩ ናቸው በሚል አሰቃዩ ይላል። ሞቃዲሾ ውስጥ ደርግን የሚቃወም ግብረ ኃይል ነበር። ድርጅቱ ብዙ ደጋፊ አግኝቶ ለደርግ ስጋት ሆኗል። አብዛኛዎቹ አባላት ቀደም ሲል ያፋይ ነበሩና አገር ቤት ለግድያ ሲፈለጉ አምልጠው ወደ ሶማሌ ገብተው ድርጅቱን የተቀላቀሉ ናቸው። መርማሪዎቹ ስለዚህኛው ድርጅት በደንብ ማወቅ ይፈልጋሉ። መሐመድ ስለዚህ ድርጅት ታውቃለህ በሚል ሌላ ምዕራፍ ከፈቱበት። ገራፊው ድርጅቱን የሚመራው ማን ነው? አለው። የቱን? ኢዲኤንን። የኢዲኤን ድርጅት? እኔ አላውቅም። የሚያስተባብረው ማን ነው? እሱንም አላውቅም። ድሬዳዋ ውስጥ ያሉትስ ወኪሎች? አላውቅም። እውነቱን እስከምታወጣ ትገረፋለህ። ድሬዳዋና ሐረር አካባቢ አንዳንድ የመንግስት ሰዎች ተገለዋል። ግድያውን የፈጸመውና ያስተባበረው ይሄ ድርጅት ነው ብለው ያምናሉ። የድርጅቱ ተልእኮ የምታስፈጽመውና መረጃ የምታቀባበለው አንተ ነህ ብለው መረጃ እንዲሰጣቸው እያውጣጡት ነው። እንደገና ሌላ ዙር ጥብጠባ ተጀመረ። መሐመድ ነገሮችን እንዲህ ያስታውሳል። ሞቃዲሾ ውስጥ ኢዲኤን በመባል የሚታወቅ ደርግን የሚቃወም ድርጅት ነበር። ጽፈት ቤት ከፍተው ይንቀሳቀሳሉ። ከነሱ ጋር ተሰራል በሚል ነው የሚደበድቡኝ። ድርጅቱ በሞቃዲሾ ሲንቀሳቀስ የደርግ የደህንነት ሰዎች እዚያ ይሰልሉ ነበር። ከኔ ጋር ሆቴል የነበረውን ልጅ ተቃዋሚዎች ጽፈት ቤት አካባቢ አይተውታል። እሱን ወደ ጣሊያን የላኩት ደግሞ እኔ ነኝ። የተቆመብኝ ልጅ ምንም ውስጥ እንደሌለሁበት ቢያውቅም በመንግስት ሰዎች ተቀባይነት ለማግኘት እኔን አሳልፎ እንደሰጠኝ ተረዳው። ስቃዬ ሲበዛብኝ ለገራፊዎቹ ያላችሁት በሙሉ ትክክል ነው ብዬ አመንኩኝ። ነገር ግን ያመንኩበትን ሁኔታ ስላልተቀበሉ መግረፋቸው አልተውም ይላል። መሐመድ ዱላው ሲበዛበት ከዚህ ችግር ውስጥ እንዲያወጡት ሰዎችን ማሰብ ጀመረ። አንዱን ከሌላው ጋር እየመዘነ ከመንግስት ባለስልጣናት ጋር ቀረቤታ ይኖራቸዋል ብሎ የሚገምታቸውን ሁሉ በጭንቅላቱ ሲያፈላልግ ድንገት አንድ ሰው ትዝ አለው። እኚህ ሰው በእርግጠኝነት ከዱላው ይገላግሉታል፣ ደግሞም በነጻም ያስፈቱታል። ሰውየው የአገሪቱ መሪ ኮሎኔል መንግስቱ ኃይለማርያም ናቸው። እሳቸው መሐመድን ያውቁታል። በደብዳቤው ላይ ማንነቱን ሲገልጽላቸው በደንብ ነው የሚያስታውሱት። መሐመድ የኛ ጀግና ነው ብለው እንደተናገሩ በአንድ ወቅት ባለስልጣኖች ነግረውታል። ጥፋት ቢኖርበት እንኳ ለአገር በሰራው ውለታ ምህረት እንደሚያደርጉለት ገምቷል። መሐመድ ደብዳቤውን ሊጽፍ ሲል ኮሎኔል መንግስቱ የጨበጡት ቀን የተናገሩትን አስታወሰ። ወረቀትና እስክሪፕቶውን አገናኝቶ ቃላቶቹን ከማስፈሩ በፊት ወደ ኋላ ሄዶ ኮሎኔል መንግስቱ ጋር የተገናኘበትን አጋጣሚና በዚያን ቀን የተፈጠረውን ሁኔታ አስታወሰ። መስከረም 24 ቀን 1974 ዓ.ም የሚዘነጋ ዕለት አይደለም። ለ13ኛው አፍሪካ ዋንጫ ለማለፍ የኢትዮጵያ ቡድን ከጊኒ ጋር ወሳኝ ጨዋታ አዲስ አበባ ላይ ነበረው። የመጀመሪያው ግጥሚያ ኮናክሪ ላይ 2-2 ተለያይተዋል። በመልሱ ጨዋታ ቡድናችን ከማሸነፍ ባሻገር 0-0 ወይም 1-1 ከወጣ ያልፋል። የጊኒ ቡድን እንደ ተጀመረ አግብቶ 1-0 መምራት ጀመረ። ሰዓቱ እየገፋ ቢሄድም ቡድናችን ጎል ማስቆጠር አልቻለም። ህዝቡ ጭንቀት ላይ ነው ያለው። ወሳኝ የሚባሉት ተጫዋቾቻችን ተሰልፈዋል። ነገር ግን ኳስ መረብ የሚያገናኝ ሰው አልተገኘም። ከዚህ ግጥሚያ 6 ዓመት በፊት አዲስ አበባ ላይ በተደረገው 10ኛው አፍሪካ ዋንጫ የኢትዮጵያ ቡድን ከምድቡ ያላለፈው በጊኒ 2-1 ተሸንፎ ነው። ያን ጊዜ ቡድናችን ተበልጦ ነበር። አሁን እዚህ ያለው ተመልካች ያለፈውን ጨዋታ እያስታወሰ ጠንካራው ጊኒ ላይ ጎል እንዴት እንደሚገኝ ማሰላሰሉን ተያይዞታል። ሆኖም ነገሩ የተራራ ያህል ከብዶታል። የአገሪቱ መሪ ኮሎኔል መንግስቱ ኃይለማርያም ሙሉ ነጭ ልብስ ለብሰው ይህን ጨዋታ በክብር እንግድነት ቁጭ ብለው ይመለከታሉ። ጎል በመጥፋቱ እርሳቸውን ጨምሮ በስታዲየም የታደመውና በሬዲዮና በቴሌቪዥን የሚከታተለው ተመልካች ስጋት ውስጥ ወደቀ። ረፍት ወጥተው ተመለሱ። አሁንም ምንም ግብ የለም። ሰዓቱ እየገፋ ሲሄድ ጊኒ የባሰ መከላከሉን አጠናከረና የብረት አጥር ሰርቶ የኢትዮጵያን ቡድን አደጋ ላይ ጣለው። ሜዳ ውስጥ ያሉት ተጫዋቾች በፍራቻ እግራቸው ተሳስፎ ለተጋጣሚው ቡድን ኳስ እየሰጡ ብዙ ነገር እያበላሹ ነው። በዚያ ላይ ድካም እየታየባቸው የማለፍ እድላቸውን ውስብስብ ሁኔታ ውስጥ ከተቱት። ተስፋ የቆረጠው ተመልካች ጸጥ ብሎ በድንጋጤ ጥፍሩን እየበላ ሜዳው ላይ አይኑን አፍጥጧል። አንድ ግብ ከተገኘ ቡድናችን ለ13ኛው አፍሪካ ዋንጫ የሚያሳትፈውን ቲኬት ይቆርጣል። ግን ማን ያግባ? ሰዓቱ እየገሰገሰ ሄዶ 80ኛው ደቂቃ ላይ ደርሷል። ሁሉም ሰው ተስፋ ቆረጠ። መሐመድ ዑስማን ሚግ የዚያን ጊዜ ውጥረትን እንዲህ ያስታውሳል። ቡድናችን ከጊኒ ሲመለስ 7 ወሳኝ ተጫዋቾች ጠፍተው ስለነበር የነሱን ቦታ ለመተካት ከተመረጡት ተጫዋቾች አንዱ ነበርኩ። ለሁለት ወር ምስራቅ ጀርመን ሄደን ተለማመድን። ወደ አዲስ አበባ የተመለስነው ለጨዋታው አንድ ሳምንት ሲቀረን ነበር። በልምምድ ግጥሚያዎች ላይ ቋሚ ተሰላፊ ነበርኩ። በጊኒም ግጥሚያ ቀን እንደምገባ እርግጠኛ ነኝ። እሁድ ጠዋት አስተላለፉ ሲነገር ተጠባባቂ ሆንኩኝ። በእኔ ቦታ የገባው ካሳሁን ተካ ነበር። አሰልጣኛችን መንግስቱ ወርቁ እንደነገረን ልምድ ያላቸው ተጫዋቾች መሰለፍ አለባቸው ስላለ ነው ቤንች የሆንኩት። ቡድናችን ያረፈው ጊዮን ሆቴል ነበር። እሁድ ጠዋት ስልክ ተደወለልኝ። ባለቤቴ ናት። የደረሰች ነፍሰ ጡር ነበረች። በስልክ መሐመድ አለችኝ። አቤት፣ እንዴት ነሽ? ደህና ነኝ። እንዴት በጧት ደወልሽ? ተገላገልኩ እኮ። እንኳን ደስ ያለ። እንኳን አብሮ ደስ አለን። ወንድ ነው ሴት? ወንድ ነው። ስሙንም ነቢል ብየዋለሁ። በጣም አሪፍ ነው። እድለኛ ልጅ ነው። ታያለህ፣ አንተም ዛሬ ጎል ታገባለህ። እንዳፍሽ ያርግልኝ። ባለቤቴ ምጥ በጣም ያስቸግራት ስለነበረ በሰላም መገላገሏ ደስ አለኝ። እንደምሰለፍ ሰሞኑን ነግሬያት ስለነበር ነው ጎል ታገባለህ ያለችኝ። እሷ ከመደወሏ በፊት ጥቂት ደቂቃ ቀደም ብሎ ተጠባባቂ መሆኔ ተነግሮኛል። ልጅ በማግኘቴ ደስ ቢለኝም ቤንች በመሆኔ ደስታዬ የተሟላ አልነበረም። ቢሆንም ስሜቴ ውስጥ ጎል የማግባት ፍላጎት አለ። እኔም ራሴ ትላንት ትሬኒንግ ላይ ነገ ጎል የማገባው እኔ ነኝ ብዬ ስናገር አሰልጣኞቹም ሆነ ተጫዋቾቹ ሰምተውኛል። እንዲያውም አንዱ ተጫዋች አንተ የድሬዳዋ አራዳ እንድትሰለፍ ብለህ ነው ጎል አገባለሁ የምትለው ብሎኝ ነበር። ከኤርሚያስ ወንድሙ ጋር አንድ ክፍል ነው የምናድረው። እሱም ተጠባባቂ ነው። ምሳ ከበላን በኋላ 6 ሰዓት ላይ ሁላችንም እረፍት ማድረግ ስለነበረብን እንድንተኛ ተነግሮን ነበር። እኔ ግን አልተኛውም። ክፍሉ ውስጥ እንጎራደዳለሁ። ኤርሚያስ ጋደም ብሏል። በተኛበት አንድ ነገር ልንገርህ አልኩት። ምን? የሆነ ነገር ታይቶኛል። ምንድነው የታየህ? ዛሬ ጎል አገባለሁ። እንኳን ልታገባ ተቀይረህም አትገባ። እንወራረድ። ባልተሰለፍክበት ጨዋታ መወራረድ ምን ያስፈልጋል? የማወራው ጮክ ብዬ ስለነበር ድምጼ ኮሪደሩ ላይ ይሰማ ነበር። ምክትል አሰልጣኙ ኃይሌ ተስፋ ጋብር ተጫዋቾች መተኛታቸውን ለማረጋገጥ በየክፍሉ ቼክ ያደርጋል። እኛ ክፍል ሲገባ ቆሜ ዲስኩርስ አደርግ አገኘኝ። አንተ ለምንድን ነው የምትረብሸው? ድምጽህ ከፍ ብሎ ይሰማል። ሌሎችን እንዳይተኙ እያደረክ ነው ብሎ ሲቆጣኝ ኤርሚያስ ጣልቃ ገብቶ እኔንም እኮ አስቸገረኝ። ተጠባባቂ መሆኑን እያወቀ ጎል አገባለሁ በማለት እየለፈለፈ ሊያስተኛኝ አልቻለም በማለት ተናገረ። ኃይሌ ከሄደ በኋላ ኤርሚያስ ቦሬ አባብሉ አስተኛኝ። እኔ በነጥብ ጨዋታ ለዋናው ብሔራዊ ቡድን ተሰልፌ አላውቅም። ዛሬ ከገባው የመጀመሪያዬ ነው የሚሆነው። ግን በራስ መተማመኔ ብዙ የጨዋታ ልምድ እንዳለው ሰው ነበር። ከግጥሚያው አንድ ቀን በፊት የመንግስት ባለስልጣኖች ሆቴል ድረስ መጥተው ነበር። ከኮሎኔል መንግስቱ መልእክት አለ ብለው ሰበሰቡን። ይህን ጨዋታ ካሸነፋችሁ ሕይወታችሁን የሚቀይር ሽልማት እንደሚሰጣችሁ ቃል ተገብቷል ብለው ነገሩን። በይፋ ባይገልጹልንም መኪና ወይም ቤት እንደሆነ እዚያ ከመጡት ባለስልጣናት በግል ሲያወሩ ሰምተናል። ሁላችንም በተገባው ቃል ደስ ብሎናል። የጨዋታው ቀን ስታዲየሙ ጠጠር መጣያ አልነበረም። ሜዳ ላይ ተሰልፈን የክብር እንግዳው ተዋወቁን። ጓድ መንግስቱ እየጨበጡ እኛ ጋር ሲደርሱ ጓዶች ድል የኛ ነው እናሸልፋለን አሉ። እኔም እየጨበጥኳቸው በሞራል እናሸልፋለን አልኳቸው። ጨብጠውን ትሪቡኑ ሄደው ከተቀመጡ በኋላ በድምጽ ማጉያ አብዮታዊ መፈክር ይጎደጎድ ጀመር። እዛው በተደረደርንበት ግራጃችንን ቀስረን መፈክሩን ማስተጋባት ጀመር። ብዙ ነገር የወቅቱን ፖለቲካዊ ቋንቋ የተንተራሰ ቢሆንም ከመፈክሮቹ ውስጥ እናሸንፋለን የሚለው ጎልቶ የወጣ ነበር። በእርግጥም መርታት አለብን። ካሸነፍን በኋላ የገቡልንን ቃል ይጠብቃሉ። እኔ ደሞዜ 90 ብር ነው። ለብሔራዊ ቡድን ተመርጠን ሆቴል ስንቀመጥ አበላችን 60 ሳንቲም ብቻ ነበር። ለ60 ሳንቲም አበል መኪና ወይም ቤት ቃል ሲገባ በጣም ያስደስታል። ቃል የተገባውን ለማግኘት ግን ጎል መቆጠር አለበት። ሜዳ የገባው ቡድናችን ግን ማስቆጠር አልቻለም። ጭራሽ ተጫዋቾቹ እየተጎዱ ነው። ጥበበ ታደገ እያነከሰ ወጣ። ክብሮም ተወልደ መድህን ጉልበቱን ተመትቶ መጫወት እንዳቃተው ያስታውቃል። ቡድናችን ጎል ለማግባት ምንም ተስፋ አልነበረውም። ቤንች ላይ ከተቀመጥኩበት ብድግ እያልኩኝ ለአሰልጣኛችን መታየት ጀመርኩ። ምናልባት ካስታወሰኝ ብዬ ነው። እሱ በሐሳብና በጭንቀት ጭልጥ ብሎ ሂዷል። አንዳንዴ ኳስ ሲበላሽ ጫማዬን በንዴት ወደፊት እወረውርና ያንን ለማምጣት በማስመሰል እዚያ ጋር ሄጄ ለጥቂት ሰከንድ ቆማለሁ። ምክንያቱም ለአሰልጣኙ በደንብ እንድታየውና ትዝ እንድለው ነው። ግን ምንም የለም።
ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።